ይህ የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ሌ ነው።
ወደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ኢየሱስ ክርስቶስ ለሰው ልጆች የተሰጠበት ልክና መጠኑ በሚል ርዕስ ሳስተምር በቆየሁት ትምህርት ላይ ዛሬ ደግሞ ተጨማሪ ትምህርት ይዤ ቀርቤያለሁ። ለዚህ ትምህርት ዋና መደበኛ ርዕስ አድርጌ ወሰድኩት በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና የሚለውን እጅግ የተባረከ ጥልቅ የሆነ የወንጌል እውነትን መሰረት በማድረግ ነበር። በዚያም ስር ስንማር በቆየናቸው ትምህርቶች ውስጥ የአሌክዛንድሪያው ቤተ ክርስቲያን መሪ የነበረው ቄርሎስ ስለ ጌታችን ስለ ኢየሱስ ክርስቶስ ሥጋ መሆን ምስጢር ሲያስተምር የነበረውን በማቅረብ ነበር ያሳየሁት። ቄርሎስ ባለፈው እንዳሳየኋችሁ የመጀመሪያው አዳም መፍረስን መጣልን እንዳስገኘብን እርሱ የመጨረሻው አዳም ስለተባለ ለጋራ ባህሪያችን ደስታንና ክብርን በብዙ ባለጠግነት በማደል እኛ ሁላችን በክርስቶስ ስለሆነን የሰውን ባህሪ የርሱ መገኘት እውን ሆኖ ወደሚታይበት ከፍታ ላይ ያደረሰበትን ቃል በእኛ ዘንድ የማደሩን ይህንን ጥልቅ ምስጢር ጥቅም በሚያመጣልን መልክ ያስረግጥልናል በማለት ቄርሎስ ሲናገር የአስተማረውን ትምህርት ጠቅሼ ነበር። ኢየሱስን አስታራቂ ብቻ አድርገው የሚያስተምሩ ሰዎች እነዚህ የሃይማኖት አባቶች፣ የቤተ ክርስቲያን መሪዎች፣ ሐዋርያቶች ያስተማሩትን ትምህርት በታማኝነት የተረጎሙበት ያስተማሩበትን ምስጢር ጠንቅቀው ማየትና ማስተዋል እንደሚገባቸው አሳስቤ ነበር። ቄርሎስ በዚህ ጉዳይ ያስተማረው ትምህርት ሰፊና ጥልቅ መሆኑን በዝርዝር ባለፈው ሳምንት ያስተማርኩትን ማየት ይቻላል። ቄርሎስ የሰውን ባህሪ የርሱ መገኘት እውን ሆኖ ወደሚታይበት ከፍታ ላይ ጌታችን ያደረሰበትን በማለት የተናገረውን ይህንን ከፍታ ሐዋርያው ጳውሎስ በተደጋጋሚ በመጽሐፍ ቅዱስ ውስጥ ይህንን ከፍታ ምን እንደሆነ እንዳሳየም አሳይቻለሁ። በተለይም ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ከ45 እስከ 49 ላይ የተናገረው ቃል ለዚህ አይነተኛ እንደሆነ እናያለን። እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። ነገር ግን አስቀድሞ ፍጥረታዊው ቀጥሎ መንፈሳዊው ነው እንጂ መንፈሳዊው መጀመሪያ አይደለም። የፊተኛው ሰው ከመሬት መሬታዊ ነው። ሁለተኛው ሰው ከሰማይ ነው። መሬታዊው እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው። ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። የዚያን የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን በማለት ሐዋርያው ጳውሎስ አስቀምጧል። ቄርሎስ ጌታችን ኢየሱስ ክርስቶስ እኔና እናንተን ከፍ ወዳለ ስፍራ ያደርሳል የተባለውን መሬታዊው የሆነው አዳም ወደ ነበረበት መልሶ ጌታችን ኢየሱስ ክርስቶስ ወደዚያ አዳም ወደ ነበረበት ስፍራ ሳይሆን እሱ መሬታዊ ስለነበረ መሬታዊ አድርጎ መልሶ መሬታዊ ያደርገን ሳይሆን ጌታችን ሰማያዊው ጌታ ሰማያዊያን ሊያደርገን እንደመጣ እንመለከታለን። ሐዋርያው ጳውሎስ ትምህርት መሰረት በመጽሐፍ ቅዱስ ዑነት መሰረት ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው ይላል። የዚያን የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን ይላል። ይህ ጉዳይ ሰፋ ባለ ሁኔታ የሚታይ ጥልቅ የወንጌል ምስጢር እንደሆነ በኤፌሶን ምዕራፍ 1 ቁጥር 3 ላይ የተጻፈውን የእግዚአብሔርን ቃል ጠቅሰንም ተመልክተን ነበር። በዚያ ክፍል በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አዳም በገነት በነበረበት ጊዜ እግዚአብሔር የሰዎችን ልጆች ጉዳይና ዓላማውን በሙሉ በአዳም በኩል ያደርግ እንደነበረ ጌታችን ኢየሱስ ክርስቶስ ቃልም ሥጋ ሆኖ ሞቶ ከተነሳበት ጊዜ ጀምሮ ሰዎችን እግዚአብሔር የሚባርካቸው የበረከታቸው ምንጭ በሆነው በክርስቶስ እንደሆነ እናያለን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ይህ ክፍል በረከቱን የተቀበልንበትን ስፍራ ያሳየናል። አንደኛ በሰማያዊ ስፍራ ነው ይህንን የተባረክነው። በረከቱን የተቀበልነው በጌታችን በኢየሱስ ክርስቶስ ነው። የባረከን ደግሞ የጌታችን የኢየሱስ ክርስቶስ አምላክና አባት ነው ይላል። የእግዚአብሔር ስም የተባረከ ይሁን። ስለዚህ ሰማያዊው አባታችን በክርስቶስ ኢየሱስ ለኛም አባት እንዲሆንልን ከሕግ ርግማን በዋጀን በልጁ በኩል የልጅነት መንፈስ የሰጠን እግዚአብሔር እኔና እናንተን በልጁ ያውቀናል። ሰማያዊው በሆነ ልጁ ሰማያዊያን አድርጎ ስለሚያውቀን ታሪካችንን ሰማያዊው በሆነ በኢየሱስ ክርስቶስ ስለሆነ የሚታየው ሰማያዊ ባደረገን በኢየሱስ ክርስቶስ ሰማያዊ በረከት በሰማያዊ ስፍራ ተቀብለናል ይላል። እንደዚሁም በኤፌሶን ምዕራፍ 2 ቁጥር 4 እስከ 7 ላይ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ህይወት ሰጠን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከርሱ ጋር አስቀመጠን ይላል። ይሄ ሰማያዊ ጌታ ቃልም ሥጋ የሆነልን ጌታ ከእግዚአብሔር አብ ለኔና ለናንተ ለሰው ልጆች ሲል ወደ ምድር የወረደው ጌታ የተዋረደውን ሥጋችንን ክቡር ሥጋውን እንዲመስል ሊለውጥልን ዋስትና የሆነልን ጌታ እኛ የምንሞተውን ሞት ሞቶ ያንን ሞት አሸንፎ በርሱ ዘንድ ባለችው ህይወትና ክብር አክብሮን ውድ ወገኖቼ በሰማያዊ ስፍራ እሱ ሰማያዊ በሆነ በሚገባው ስፍራ እኛን እንዳስቀመጠን የእግዚአብሔር ቃል ያሳያል። እግዚአብሔር የሰጠን ሰማያዊ ልጅ ሰማያዊያን አደረገን። እግዚአብሔር የሰጠን አንድያ ልጅ የርሱን መልክ እንድንለብስ የኛን ስጋ ለብሶ ሰው በመሆን የተዋረደው ስጋችንን በክብር ስጋው አክብሮ በሰማያዊ ስፍራ አስቀመጠን። ይህ የወንጌሉ እውነት እጅግ በጣም ጥልቅና ሰው ሊጣላው ሊነካው ሊደፍረው የማይገባ ትልቅ ጉዳይ ነው። ይህ በጌታ በኢየሱስ ክርስቶስ ማንነት የተገኘ ስለሆነ ማንም ሊያፋልሰው የማይችል ነው። በፊልጵስዩስ ምዕራፍ 3 ቁጥር 2 ላይ እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠብቃለን ይላል። ለምን? ሰማያዊው ጌታ ወዳለበት ቦታ ስለሆነ የሚወስደን እሱን እንድንመስል ስለሆነ ቃልም ሥጋ ሆነልን እሱ ጌታችን መድኃኒት ሆኖ ስለሚመጣልን ጌታችን ኢየሱስ ክርስቶስን መድኃኒትን እንጠብቀዋለን። እንግዲህ ውድ አድማጮች ከሰማይ የሚመጣውን መድኃኒትን የምንጠብቅበት ምክንያት ሰማያውያን ያደረገን ጌታ ባለበት እንድንሆንለት ወደ ሁለተኛ መመጣለው ወደ እኔም ወስዳችኋለሁ ስላለ ሰማይን ሀገራችን ያደረገልን ጌታ ባለበት እንድንሆን ሰማያዊውን ጌታ እንጠብቀዋለን። ከዚህ የሚመጣው ጌታ ከዚያ ከሰማይ የሚመጣው ጌታ አምነው የሚጠባበቁት መድኃኒት ሆኖ ይመጣላቸዋል። የእግዚአብሔር ስም የተባረከ ይሁን። እንግዲህ ውድ አድማጮች ዛሬ በማካፍላችሁ በወንጌል ትምህርት ላይ የጌታችን ኢየሱስ ክርስቶስ ሥጋ የሆነበት ምስጢር ጥልቀቱንና ደግሞም እጅግ የበረታውን የዚህን ጉዳይ የበለጠ መርመራችሁ እንድትረዱ የሃይማኖት አባቶች ያስተማሩትን እየጠቀስኩ እንደገና አብረን እንመረከታለን። ከድንግል ማርያም የነሳውን ሥጋ እኛን ሊያድንበት ሰው የሆነበትን ሥጋ ይዞ የተነሳው ጌታ ኢየሱስ በዚያው ሥጋ በአብ ቀኝ መቀመጡን መርሳትና አለማመን ክርስትና ላልሆነ ባዕድ እምነት ያጋልጣል። ጆሮ ያለው ይስማ። ዮሐንስ አፈወርቅ በሃይማኖተ አበው መጽሐፍ ላይ እንዲህ ሲል ይናገራል። በአባቱ ጌትነት ተነሳ፣ በሲኦል ተግዘው የቅዱሳንን ነፍሳት አዳነ። ንጉሥ ድል የማይነሳም ገዥም ነውና በፍጹም ክብር ጌትነት ወደ ሰማይ አረገ። በማይመረመር በማይታወቅ ምስጢር ከመቤታችን ከቅድስት ድንግል ማርያም በነሳው በከበረው ሥጋው ከአብ ጋር በእሪና ተቀመጠ። ልብ በሉ ውድ አድማጮች፣ ከመቤታችን ከቅድስት ድንግል ማርያም በነሳው በከበረው ሥጋው ከአብ ጋር በእሪና ተቀመጠ። እነዚህ አባቶች ውድ አድማጮች ጌታችን ከድንግል ማርያም በነሳው ሥጋ ከኛ ጋር የተመሳሰለበትን ሁኔታ ሲያስተምሩ ምን እየተረዱ ነው ይሄንን የሚሉት? ይሄን ምስጢር አብረን እንመለከታለን። ጌታችን ሰው የሆነበትን ጉዳይ እንዴት ነው የሚመለከቱት ብለን በንጠይቅ ራሳቸው የሚያጠግብና የሚያረካ መልስ ሲሰጡን እናያለን። ለዚህ አይነተኛ መልስ ሰጪ በማድረግ ለዚህ ትምህርት የማቀርበው በንግግር ጣዕሙና በትምህርቱ ለዛ አፈወርቅ የተባለውን የጌታን ባሪያን ከላይ ተቀስኩላችሁን ዮሐንስን ራሱን ነው። ዮሐንስ ወርቃማ በሆነው አፉ በሃይማኖተ አበው በምዕራፍ 62 ከቁጥር 2 እስከ 7 ላይ እንዲህ ይላል። የተዋሃደውን ሥጋ ከመላእክት ባህሪ የነሳው አይደለም፣ ከአብርሃም ባህሪ ነሳው እንጂ። ለዚህ ታላቅ ፍቅር አንክሮ ይገባል። ከእግዚአብሔር ዘንድ ለሰው ወገን ለተደረገ ለማይመረመር ለዚህ ፍቅር አንክሮ ይገባል። ይህ ለመላእክት ያላደረገው ነው። የተነገረውን አስተውል። እግዚአብሔር ለኛ ባህሪ የተዋህዶ ጥቂት ክብር አይምሰልህ። ይህንን ለመላእክት አላደረገውምና የመላእክት ባህሪም አልተዋህደችውምና የተዋህደችው የኛ ባህሪ ናት እንጂ። ባህሪያችንን ተዋህዷል እንጂ ከባህሪያችን ከፍሎ ተዋሃደ ለምን አላለም? ወዳጁ እንደ ኮበለለ እስኪያገኘውም ድረስ እንደሄደና እንዳገኘው ሰው የኛ ባህሪ እንደዚህ ከእግዚአብሔር ተለይታ ነበርና ከርሱም ፈጽማ ርቃ ነበርና ሥጋ በመሆን ገንዘቡ እስኪያደርጋት ደርሶ ፈጥኖ ፈለጋት። እርሷም ተዋሃደችው። ይንም ተዋህዶ እኛን በመውደድ እንዳደረገው የታወቀ ነው። ለማይደፈር ለዚህ ድንቅ ምስጢር አንክሮ ይገባል። ከእግዚአብሔር ጋር በመተካከል የሚኖር መላእክትና የመላእክት አለቆች ሱራፌልና ኪሩቤል የሚሰግዱለት ሥጋ ከኛ ባህሪ ይገኝ ዘንድ ከዚህ የሚበልጥ አንድነት አለን? ውድ ወገኖቼ ዮሐንስ መልሶ እንዲህ ይላል። ይህን መላልሼ ባሰብኩት ጊዜ ሰው ያገኘውን ልክ መጠን የሌለውን ፍጹም ክብር ከእግዚአብሔር የተደረገውን ባህሪያችንን ያገኘውን ታላቅ ፍቅር አይቼ ከዚህ የተነሳ እደነቃለሁ አለ። ውድ አድማጮች ዮሐንስ አፈወርቅ ምን እንደሚል ታስተውላላችሁን? ይህ ታላቅ እግዚአብሔር ሰው የሚለን ምን እንደሆነ ልብ ትላላችሁን? እንግዲህ ድምፀ ተዋህዶን ሰማችሁ ማለት ቄርሎስን፣ ዮሐንስን፣ አትናቴዎስን ስሙ። ይህንን ትክክል አይደለም የሚል ድምፀ እርጉም ብቻ ነው። ይህንን የሚክድ የክርስቶስ ኢየሱስ ጠላት የሆነ የዲያብሎስ ልጅ ብቻ ነው። ይህ ትክክል አይደለም የሚል ኦርቶዶክሳውያን ከሆኑ አባቶች ጋር የተጣላ መጤ የሆነ ባዕድ ትምህርት በጥንታዊት ቤተ ክርስቲያን ውስጥ ተጠልሎ የሚሰራ የክርስቶስ ወንጌል የክብሩ ብርሃን እንዳበራ የሚታገል ዲያብሎስ ብቻ ነው። እንግዲህ ለሃይማኖታችን ከቀናን አባቶቻችን ያስተማሩትን የተደነቁበትን የተመሰጡበትን ይህንን ታላቅ የወንጌል ምስጢር ልንቀበልና ልንጠብቅ አይገባንምን? ይህንን ክደን የሚቀርልን የሃይማኖት መልክ ያለው ወግና ልማድ ብቻ የለበሰ ወንጌል የጣለ በክርስቶስ ክብር ያላጌጠ ራቁቱን የሆነ በድን የሆነ እምነት ነው። ዮሐንስ የሚለውን እስኪ ደግማችሁ አስተውሉት። የጌታችን ኢየሱስ ክርስቶስን ሥጋ የሆነበትን ምስጢር የሚረዳበትን እስኪ ልብ ብላችሁ አዳምጡ። እጠቅሳለሁ ከሃይማኖት አበው በምዕራፍ 62 ከቁጥር 2 እስከ 7 የተዋሃደውን ሥጋ ከመላእክት ባህሪ የነሳው አይደለም ይላል። ጌታችን ከድንግል ማርያም በተወለደ ጊዜ ዓለም ሥጋ በሆነበት ጊዜ ለኔና ለናንተ የተሰጠበትን ምስጢር ሲናገር ከመላእክት ጋራ የሚያገናኘው ሳይሆን ከኔና ከናንተ ጋራ የሚያገናኘው እንደሆነ በመጥቀስ ከአብርሃም ባህሪ ነሳው እንጂ ይላል። ለዚህ ታላቅ ፍቅር አንክሮ ይገባል። ምን ማለት ነው? ተመስጦ ያስፈልጋል። ሰዎች እግዚአብሔርን ካመለኩት ለማምለካቸው ምክንያት እግዚአብሔር በምድር ላይ ከፈወሳቸው ፈውስ ከባረካቸው በረከት ከሌላው ነገር ሁሉ ልቆና ጠልቆ ወደ ሃይማኖት መመሰጥ የሚያመጣ ነገር ቢኖር ይህ ነው ይላል። ከዛ በመቀጠል ምን ይላል? ከእግዚአብሔር ዘንድ ለሰው ወገን ለተደረገ ለማይመረመር ለዚህ ፍቅር አንክሮ ይገባል ይላል። ይህ ለመላእክት ያላደረገው ነውና ይላል። ውድ አድማጮቼ ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ለኔና ለናንተ አንድያ ልጅ ሲሰጥ ለመላእክት ባልተደረገ ለመላእክት በማይሆን መልክ ለኛ ብቻ ዩኒክ በሆነ መንገድ በተለየ መንገድ ኢየሱስ ተሰጠን። ይሄ እግዚአብሔር ሰው በመቀጠል የተነገረውን አስተውል ይላል። እግዚአብሔር ለኛ ባህሪ የተዋሃደው ተዋህዶ ጥቂት ክብር አይምሰልህ ይላል። ለታሪክ ላፍታ ለሆነ ጉዳይ አይደለም ኢየሱስ የመጣው። ይሄንን አቅልለ በአንድ ወቅት ኢየሱስ አዳን አስታረቀ ብለን የምንዘላብደው አይደለም። ጥቂት ጉዳይ አይደለም። ይህ ለመላእክት ያልተደረገ የመላእክት ባህሪም ያልተገናኘችው የተዋሃደችው የኛን ባህሪ ገንዘቡ ያደረገበት ምስጢር ይላል ዮሐንስ ጥልቅ ነው። ይሄ ላፍታ አይተነው አሁን ብለን የምናልፈው አይደለም። መመሰጥን የሚጠይቅ ነው። ባህሪያችንን ተዋህዷል እንጂ ከባህሪያችን ከፍሎ ተዋህደ ለምን አላለም ይላል። ውድ ወገኖቼ የእግዚአብሔር ልጅ ኢየሱስ ክርስቶስ አንድያ ልጁ ለኔና ለናንተ ሲሰጠን ቃልም ሥጋ ሲሆን ዮሐንስ በተዋህዶ ቋንቋ ይሄንን ይገልጣዋል። ከምን ጋር ነው የተዋህደው? ካንተ ተፈጥሮ፣ ካንቺ ተፈጥሮ፣ ከኔ ከሰው ልጆች ጋራ፣ ከአብርሃም ልጆች ጋራ፣ ከሰዎች ሁሉ ልጆች ጋራ የተዋሃደው እንደሆነ ይናገራል። ለምን? ይህ ታላቅ እግዚአብሔር ሰው ዮሐንስ የተዋሃደችው የኛ ባህሪ ናት እንጂ አለ። ከሰው ልጆች ከተመረጡ ካንድ ወገን አይደለም። ምንም እንኳን ድንግል ማርያም ከይሁዳ ነገድ ከእስራኤል ነገድ ብትሆንም ምንም እንኳን የአብርሃም ዘር የእስራኤል ህዝብ ቢባልም ጌታችን ኢየሱስ ክርስቶስ ለዓለም ሁሉ የተሰጠው መድኃኒት የሰው ልጅ የሆነበት ምስጢር ዓለም አቀፍ የሆኑ የሰው ልጆችን ሁሉ የሚመለከት ጉዳይ ነው። የምትራበውን፣ የምትጠማውን፣ የምትደክመውን፣ የምትሞተውን፣ የምትሰቃየውን የሰውን ባህሪ የተካፈለበት ምስጢር ጠብቆ ይህ ታላቅ እግዚአብሔር ሰው የተዋሃደችው የኛ ባህሪ ናት እንጂ በማለት እንዳስተማረ ጆሮ ያለው ይስማ። ለምን ይሄን እንዳደረገ ጌታችን በምሳሌ ይናገራል። ዮሐንስ አፈወርቅ ወዳጁ እንደኮበለለ እስኪያገኘው ድረስ እንደሄደና እንዳገኘ ሰው የኛ ባህሪ እንደዚህ ከእግዚአብሔር ተለይታ ነበርና ከርሱም ፈጽማ ርቃ ነበርና ሥጋ በመሆን ገንዘቡ እስኪያደርጋት ደርሶ ፈጥኖ ፈለጋት። እርሷም ተዋህደችው። ይህንንም ተዋህዶ እኛን በመውደድ እንዳደረገው የታወቀ ነው ይላል። የእግዚአብሔር ስም የተባረከ ይሁን። ሰው የራቀ ወዳጁን ወደ ቤት ሊያመጣው ይችላል። በዚያና በተገኘ ወዳጁ መካከል የአካል ውህደት የለም። የእግዚአብሔር ልጅ ግን የጠፋውን የሰው ልጅ ግን ያዳነበት ምስጢር በተዋህዶ ቋንቋ ሲገልጠው እናያለን። የሰውን ነገር ከራሱ ማንነት ሊለየው በማይችል መልክ ከራሱ ጋር ያጣበቀ ያዋሃደ ጌታ እንደሆነ ያሳየናል። እርሷም ተዋህደችው። ይህንንም ተዋህዶ እኛን በመውደድ እንዳደረገው የታወቀ ነው። ተዋህዶ ክርስቶስንና ኢየሱስን ባዕድ የሚያደርግ ቋንቋ ሳይሆን እነዚህ የሃይማኖት አባቶች እንደሚያስተምሩን፣ የተዋህዶ እምነት ታማኝ መምህራን እንደሚያስተምሩን የተዋህደችው ሥጋ እኛን በመውደድ እንዳደረገው እናውቃለን ይላሉ። ድንቅ ምስጢር። ዮሐንስ እንዲህ ይላል፣ ለማይደፈር ለዚህ ድንቅ ምስጢር አንክሮ ይገባል። ዛሬ የዘላበድን እየደፈርን ክርስቶስን ከሞተላቸው የምናራርቅበት ተዋህዶዊ የሆነውን የደህንነት ትምህርት የምናፋልስበት እብሪት ከየት መጣ? እነ ዮሐንስ አፈወርቅ አፋቸው ወርቅ ነው ቢባል የሚደነቅ አይደለም። ወርቅ የሆነውን የወንጌል ክብር ጠብቀዋልና። ለማይደፈር ለዚህ ድንቅ ምስጢር አንክሮ ይገባል ይላል ዮሐንስ። ከእግዚአብሔር ጋር በመተካከል ይላል ዮሐንስ የሚኖር መላእክትና የመላእክት አለቆች ሱራፌልና ኪሩቤል የሚሰግዱለት ሥጋ ከኛ ባህሪ ይገኝ ዘንድ ከዚህ የሚበልጥ አንድነት አለን ይላል። ኦ የእግዚአብሔር ስም የተባረከ ይሁን። ይህ በግንባራችን ተደፍተን የምንሰማው፣ በግንባራችን ተደፍተን በአንክሮ የምንመሰጥበት ድንቅ ወንጌል ነው። የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ ዛሬ የት ነው ያለው? ሱራፌል ኪሩቤል መላእክቶች ሁሉ የሚሰግዱለት ክብር ላይ ነው ያለው። በዚያ ያለው ጌታ ዮሐንስ የእግዚአብሔር ሰው እውነተኛ የተዋህዶ አስተማሪ እንደሚናገረው የሚለውን ልብ በሉ። ከእግዚአብሔር ጋር በመተካከል የሚኖር መላእክት፣ የመላእክት አለቆች ሱራፌል ኪሩቤል የሚሰግዱለት ሥጋ ከኛ ባህሪ ይገኝ ዘንድ ከዚህ የሚበልጥ አንድነት አለን? ኢየሱስ ከኔ ከናንተ ከሰው ልጆች ጋራ ራሱን ያወዳጀበት አንድነት በዚህ ውስጥ በክብር እንዴት እንደተገለጠ ጆሮ ያለው ይስማ። ይህንን መላልሼ ባሰብኩት ጊዜ ይላል ዮሐንስ አፈወርቅ፣ ሰው ያገኘውን ልክ መጠን የሌለውን ፍጹም ክብር ከእግዚአብሔር የተደረገውን ባህሪያችን ያገኘውን ታላቅ ፍቅር አይቼ ከዚህ የተነሳ አደንቃለሁ ይላል። አንተ ምን ታደንቃለሽ? ኦርቶዶክሳውያን የተዋህዶ አስተማሪዎች በታማኝነት ያስተማሩትን ወንጌል ከልብ ገንጥለው ገነጣጥለው ለገንዘብ ጥቅም፣ ለስማቸው ክብር፣ በቤተ ክርስቲያን ለሚገኝ ምድራዊ ለሆነ ክብር ራሳቸውን ለሸጡ ሐሰተኛ አስተማሪዎች የአባቶችን እምነትና ትምህርት ጥላለህን? ይህ ጌታ ኢየሱስ የሞተበት የተነሳበት ፍጹም ከራሱ ሊያወጣው በማይችል የሰውን ልጅ ማንነት ገንዘቡ ያደረገበት ሰውና ክርስቶስ የተያያዙበት ጥልቅ የወንጌል ምስጢር፣ ይህንን ከውስጣችሁ ሊያስጠላችሁ ለሚችል ነገር ራሳችሁን ያጎነበሳችሁ ሁሉ ይፈረድባችኋል። ኢየሱስ ጌታ ነው። ወንጌሉ ለማንም ለምንም አልፎ አይሰጥም። ሞቶ የተነሳው የእግዚአብሔር ልጅ የክብር ጌታ ነው። ውድ አድማጮች፣ ድምፀ ተዋህዶን ሰማችሁን? ይህንን ትክክል አይደለም የሚል ድምፀ እርጉም ብቻ ነው። ይህንን የሚክድ የክርስቶስ ኢየሱስ ጠላት የሆነ የዲያብሎስ ልጅ ብቻ ነው። ይህ ትክክል አይደለም የሚል ኦርቶዶክሳውያን ከሆኑ ከአባቶቹ ጋር የተጣላ መጤ የሆነ በጥንታዊት ቤተ ክርስቲያን ውስጥ ተጠልሎ የሚሰራ የክርስቶስ ወንጌል የክብሩ ብርሃን እንዳበራ የሚታገል የዲያብሎስ ባሪያ ነው። ውድ አድማጮች፣ የክርስቶስ ወንጌል እንዲህ በቀላሉ ደማቸውን አፍስሰው ነፍሳቸውን ለወንጌል በብዙ መከራ ውስጥ አሳልፈው እየማገዱ የተሰጠ ወንጌል ነው። ይህንን ማንም ሊያስጠላቸው አይገባም። ለወንጌል እውነት ልትቆሙ ይገባል። እንግዲህ ለሃይማኖታችን ከቀናን አባቶቻችን ያስተማሩትን የተደነቁበትን ይንን ታላቅ ወንጌል ምስጢር ልንቀበል ልንጠብቅ አይገባንምን? ይንን ክደን የሚቀርልን የሃይማኖት መልክና መልክ ያለው ወግና ለማድ ብቻ የለበሰ ወንጌል የጣለ በክርስቶስ ክብር ያላጌጠ እርቃኑን የቀረ በድን የሆነ እምነት ብቻ ነው። ዮሐንስ የሚለውን እስኪ ደግማችሁ አሰላስሉት። ዮሐንስ ጌታችን የሰው ልጆች ያዳነበት ምስጢር በሚገልጥበት በተዋህዶ ቋንቋ ነው የተናገረው። የሰውን ነገር ገንዘቡ ያደረገበትን ምስጢር በጠበቀና በጠለቀ ሁኔታ በሚገልጥ ትምህርት ነው ያስተማረው። ወርቃማ ከሆነ አንደበቱ የወጣውን ይህንን ክዶ ኦርቶዶክስ ነኝ ኦርቶዶክስ አስተማሪ ነኝ የሚል ሁሉ የጉድ ልጅ ካልሆነ በስተቀረ እውነተኛ ሊሆን ፈጽሞ አይችልም። ውድ አድማጮች የሰማችሁትን የወንጌል እውነት እግዚአብሔር በልባችሁ ያትመው። ሞቶ የተነሳው የናዝሬቱ ኢየሱስ የጌቶች ጌታ ነው። ክብር ለስሙ ይሁን። በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም ማስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረ ገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።